የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን ስምምነት አለው? እኛ እኮ የሕያው እግዚአብሔር ቤተ መቅደስ ነን። እግዚአብሔር እንዲህ ሲል ተናግሮናል፣ ከእነሱ ጋር እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላክም እሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። ስለዚህ ከመካከላቸው ውጡ፣ ለእኔ የተለያችሁ ሁኑ ይላል ጌታ። እርኩስ የሆነውን ነገር አትንኩ፣ እኔም እቀበላችኋለሁ። እኔ አባት ሆናችኋለሁ፣ እናንተም ወንዶችና ሴቶች ልጆች ትሆኑኛላችሁ። እኛ ምንድነን ይላል እዚህ ባነበብነው ቃል ላይ? አንደኛ የእግዚአብሔር ቤተ መቅደስ እንደሆንን፣ ሁለተኛ ሕያው የሆንን ሕይወት ያለን ቤተ መቅደስ እንደሆንን፣ ሙት ሳይሆን ሕይወት ያለን እንደሆንን ይናገራል። እግዚአብሔር ደግሞ እንዲህ ይላል የእግዚአብሔር አላማ ከእናንተ ጋር እኖራለሁ፣ ሁለተኛ በመካከላችሁ እመላለሳለሁ፣ ሶስተኛ አምላክ ሆናችኋለሁ፣ አራተኛ ደግሞ ሕዝቤ ይሆናሉ። የእግዚአብሔር የዘላለም አላማው የዘላለም እቅዱ ይህን ከሰው ጋር ለመኖር በመካከላችን ለመመላለስ አምላክ እንዲሆነን እኛ ደግሞ ህዝብ እንድንሆነው። ከዘፍጥረት ጀምሮ እስከ ራእይ ድረስ እግዚአብሔር አላማ ይሄ ነው። ዘሌዋውያን ላይ 26:15-12 ምን ይላል? ማደሪያዬን በመካከላቸው አደርጋለሁ፣ ነፍሴ አትጸየፋቸው፣ በመካከላቸውም እመላለሳለሁ፣ እናንተም ህዝብ ትሆኑኛላችሁ፣ እኔም አምላክ እሆናቸዋለሁ ይላል። ኤርምያስ 32:38 ላይ ደግሞ እነሱ ህዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ሕዝቅኤል 37:27 ላይ ደግሞ ማደሪያዬን ከእነሱ ጋር ይሆናል፣ አምላክ እሆናቸዋለሁ፣ እነሱም ህዝብ ይሆኑኛል፣ መቅደሴም ለዘላለም በመካከላቸው በሚሆንበት ጊዜ አሕዛብ እኔ እግዚአብሔር እስራኤልን እንደ ቀደስኩ ያውቃል። ራእይ ላይ 21:3 ላይ ደግሞ ደግሜ እንዲህ የሚል ቃል ከዙፋኑ ሲወጣ ሰማው፣ እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው፣ እርሱ ከእነሱ ጋር ይኖራል፣ እነሱም ህዝብ ይሆኑታል፣ እግዚአብሔርም ራሱ ከእነሱ ጋር ይኖራል፣ አምላካቸው ይሆናል ይላል። እግዚአብሔር ገና ከዘፍጥረት ጀምሮ አላማው ፍላጎቱ ሰውን የራሱ ማደሪያ ጓደኛው ለማድረግ ከእግዚአብሔር ሰው ከእግዚአብሔር ጋር እንዲሆን ትልቁ አላማው። ግን ሰው ደግሞ ከእግዚአብሔር ጋር ሲሆን መቀደስ እንዳለ፣ እግዚአብሔር ቅዱስ ነው፣ ማደሪያውም ቅዱስ ነው፣ ንጹህ ነው፣ መኖሪያውም ማደሪያውም ንጹህ ስለሚሆን እግዚአብሔር ከሰው ጋር ሰውን ከመፈለጉ ሰው ከእሱ ጋር እንዲሆን እቅድና አላማ እንዳለው ዘፍጥረት አዳምን ሲፈጥር አዳም እንዲቀደስ ምን አደረገው? ከበገነት ካለው ዛፍ በሙሉ ብላ። ነገር ግን ክፉን እና ደጉን ከምታሳይ ከዚች ዛፍ እንዳትበላ ተጠንቀቅ ብሎ በማለቱ ነው አዳምን ከእግዚአብሔር ትእዛዝ ባለመፈጸም ራሱን ሳይቀደስ እንዳይቀርና በዚች በመቀደስ በዚችን ትእዛዝ በመፈጸም በእሱና በእግዚአብሔር መካከል መቀደስ እንዲኖር እግዚአብሔር ይህንን አስቀመጠ እና እግዚአብሔር ሁል ጊዜ አዳም ቅዱስ እስከሆነበት ጊዜ ድረስ እየመጣ እያነጋገረው ከእሱ ጋር ይኖር ነበር፣ ይመላለስ ነበረ። ህብረታቸው ንጹህና ቅዱስ ነበረ። አዳም በተሳሳተ ጊዜ ግን ከእግዚአብሔር ጋር ተጣላ። ንጹህ የሆነው ክፉና በጎን ተጨመረበት። ከእግዚአብሔር ያጣላው ኃጢአቱ አለመታዘዙ ነበረ። እግዚአብሔር እንደገና እንዲሁም ደግሞ ሰው ኖሮ በበደላችሁ የእግዚአብሔር ቃል ምን ይላል? በደላችሁ ከእግዚአብሔር ጋር ለይታችኋልና ይላል። ስለዚህ ኃጢአት ካለበት ዓለም ካልተለየን ራሳችንን ካልቀደስን ለእግዚአብሔር መሆን አንችልም። እግዚአብሔር ለመቀበል የተዘጋጀን ደግሞ መሆንም አንችልም። ከዓለም ጋር ከተቀላቀለን ኃጢአተኛ ዘንድ ካለ እግዚአብሔርን የምትቀበል ሙሽራውን ተዘጋጅተን ለመቀበል ኃጢአት በጣም ያስረናል፣ ይዘናል፣ ያርቀናል ከእግዚአብሔር። እግዚአብሔር ሁሉ ጊዜ አሁንም ከዚህም በኋላ ደግሞ የእግዚአብሔርን ዓላማ ስንመለከት አሁንም ከሰው ጋር መሆን ነው እና ምን አደረገ? አብርሃምን ጣዖት ከሚያመልኩ በዛን ዘመን እግዚአብሔርን የሚያመልኩ በሌለበት ቦታ ከአባቱ ጣዖትን ከሚያመልኩ አንደኛ ከሌሎች መካከል፣ ሁለተኛ እንደፈለጉ ከሚኖሩ ኃጢአት ከሚሰሩ መካከል ከእግዚአብሔር ይልቅ፣ ሶስተኛ ደግሞ ከእግዚአብሔር ይልቅ ጣዖትን የሚያመልኩ ሌላ ነገር ከሚያመልኩ፣ አራተኛ በራሳቸው ከሚመኩ ሰዎች መካከል አብርሃምን መረጠና አሁንም እግዚአብሔር ከአብርሃም ጋር ሊኖር፣ ከአብርሃም ጋር ሊነጋገር፣ ከአብርሃም ጋር ሊመላለስ፣ በአብርሃም እና በዘሩ ደግሞ ራሱን ለዓለም ለማሳየት እሱ ነበር የእግዚአብሔር ትልቁ ዓላማ። በአዳምን ጊዜ እግዚአብሔር አዳምን ሲመርጠውና ቀድሶ በገነት ሲያስቀምጠው የእግዚአብሔር ዓላማ እግዚአብሔርን በአዳም ለመግለጽ ነበር። ምን አለ አዳምን ሲሰራው? እንደ መልካችን እንደ ሀሳባችን እንስራው፣ እንደ እኛ እንደሚመስል ሰው እንስራ ነው ያለው። ዛሬ ሰው ዓለምን የሚፈጥረው አዳዲስ ነገር የሚፈጥረው ቴክኖሎጂን የሚፈጥረው ሐኪም ሆኖ በሽተኛን የሚፈውሰው በእግዚአብሔር መልክ ስለተፈጠረ ነው እንጂ እግዚአብሔር እንደኛ አይነት ቅርጽ አለው ማለት ሳይሆን ኢዝ ክሬተር ነው። ዓለምን ይፈጥራል፣ ሰው ደግሞ ይፈጥራል። ዓለም የዓለም መድኃኒት ነው፣ ሰው ደግሞ በሕክምና ሰውን ያድናል። ቴክኖሎጂ እንደዚህ ሲራቀቅ እግዚአብሔር ቴክኖሎጂን በአምላክነቱ ጥበብ ለሰው በሰጠው ነው የተጠቅሞ ዓለምን እንዲያሻሽል ዓለምን እንዲያበጅ እንዲሰራ ለተሰጠው ስልጣን ነው የሚሰራው። ብዙ ጊዜ ቴክኖሎጂን ሰዎች ከሰይጣን ጋር ያገናኙታል፣ ግን ይሄ በሙሉ በእግዚአብሔር ጥበብና በእግዚአብሔር መልክ በተሰራ ሰው የተፈጠረ ነው። ግን ሰይጣን እየሰረቀ ይጠቀምበታል። የሰይጣን ስራ ሁሉ ጊዜ የእግዚአብሔርን ነገር እየሰረቀ የራሱን ስራ መጠቀሚያ ነው። አንድ ጊዜ አንድ ይሄ ቴክኖሎጂ ብላ ረገመችው። በቃ እንደ ክፉ ነገር ታይ ቴክኖሎጂ እግዚአብሔር ክብር ይገለጥበታል። እግዚአብሔር ለሰው ልጅ በሰጠው ጥበብ ነው የተሰራው፣ እኛም ይኸው በቴክኖሎጂ ዓለምን እንደርሳለን ብዬ ስላት አልገባትም። ቆይ አንድ ቀን ቴክኖሎጂ እንደሚያስፈልግ ይገባሽና እግዚአብሔርን ታመሰግኛለች ለእግዚአብሔር እንደተሰራ ይሄ ብለን አለፍ ነው። እና አንድ ቀን ከአንድ ሀገር ወደ አንድ ሀገር ስንሄድ እሷ ሎስ አንጀለስ ቀረች፣ እኛ ደግሞ ተያይዘን ሄድን። ብቻዋን ስለቀረች ለሊት ፈቅ ደውላ በጣም ፈርቻለሁኝ፣ መተኛትን ክፍት አቅቶኛል፣ ምን ይሻላል ስትል ቆይ በአምጡ ስልኩን ይህንን ማናግራት አልኩና ስልኩ መሰልኩና ፈረሽ አይዞሽ በይ አሁን በስልክ እንጸልያለን እና መላእክቶች ዙሪያሽን ሆናሉ፣ የፍርሃት መንፈስ ይወገዳል፣ በሰላምና በደስታ ትተኛለሽ አልኩ። ወሰድኩኝና ጸለይኩላትና ስንጨርስ ዋይ ፊሊት ጉድ አለች። ይኸውልሽ ቴክኖሎጂ የምሰራውን አየሽ፣ ለእግዚአብሔር ፈቃድ እንደተሰራ ቴክኖሎጂ አሁን ገባሽ፣ ስላዳወጀ ሰጥቻለሁ አለች። እና ብዙ መልካም ነገሮች ለሰይጣን እንሰጣለን፣ ግን ነገሮች ዓለምን እንዲሰሩ እግዚአብሔር በመልኩ የፈጠረው ሰውን ለዚህ ነው ከእናንተ ጋር እሆናለሁ፣ ገባለሁ፣ ወጣለሁ፣ አብሬያችሁ እኖራለሁ ሲል እግዚአብሔር ዝም ብሎ አብሮ ለመኖር አይደለም ሰውን የመረጠው። ከዓለም ተለዩ ብሎ የራሱ ቃል መቅደሱ መኖሪያው ሲያደርገን አካባቢያችንን ሊያበጅ፣ ቤተሰባችንን ሊያስውብ፣ ዓለምን ሊጠቀም ነው የሚገባውና የሚወጣው በእኛ ማንነቱን ሲያስቀምጥ ገና ብንጠቀምበት ማኖሮ እግዚአብሔር ያሰበውን እንኳን ገና በምድር ተራቀዋል። እነዚህ ሁሉን ነገር አጥንተው ደርሰዋል፣ ትልቅ ስራ ሰርተዋል የምንላቸው እንኳን የእግዚአብሔር ያሰበውን ገና አልደረሱበት። ስለዚህ እግዚአብሔር ሁል ጊዜ ሰውን ጓደኛው አድርጎ ዓለምን ማሳመር፣ አካባቢን መፈወስ፣ ሰላምን በሰዎች ማምጣት ነው ትልቁ ዓላማ። ሰው ግን ከዓለም ካልተለየ የእግዚአብሔር መቅደስ ካልሆነና የእግዚአብሔር ማደሪያ ካልሆነ በስተቀር የእግዚአብሔርን ሀሳብ በምድር ላይ ሊያከናውን የሚፈልገውን ማከናወንም አይችልም፣ ሙሽራውንም ደግሞ ለመቀበል እንደዛው ያልተዘጋጀ ነው የሚሆነው። እና ከዚህ መካከል አዳምን መጥቶ ሲያወጣው የእግዚአብሔር ዓላማ አንደኛ የራሱ አደረገው፣ ሁለተኛ ቀደሰው፣ ሶስተኛ ቃል ኪዳኑን ሰጠው፣ አነጋገረው ማለት ነው። እግዚአብሔር በየጊዜው እየተገለጠ ቃል ኪዳኑን ያድስለት ነበር። ባንተ ላይ እኔ ዓላማ አለኝ ነበረ፣ ያበረታታው ነበረ፣ ባረከው። አምስተኛ ደግሞ ከእሱ ጋር በመሆኑ ለዓለም ታየ። እግዚአብሔር በእስራኤልና በመኖሩ ከግብጽ በሚወጡ ጊዜ በነበሩት ዘመናት ሁሉ እስከ ዛሬ ድረስ የእስራኤል አምላክ ተብሎ እግዚአብሔር ይጠራል። ለምን? በእነሱ ውስጥ እግዚአብሔር ራሱን ስለገለጠና ስላሳየ። ስድስተኛ አብሮ እስከ መጨረሻ ድረስ ኖረ፣ እስከ አዳም እስከ አብርሃም መጨረሻ ዘመን ድረስ ኖረ። ኖት በአብርሃም ዘመን ብቻ አይደለም። በጣም የሚገርማችሁ ዛሬ በዓለም ዙሪያ ያሉ እስራኤላውያን እንደ ቃሉ እንኳን አይኖሩም፣ ማለት እንደ ብሉይ ኪዳን አትሊስት እንኳን አይኖሩም። ግን ለአብርሃም ስለገባው ቃል ሲል እግዚአብሔር ቃል ኪዳኑን ጠብቆ በሚኖሩበት ምድር ሁሉ ሀብታም በማድረግ በምድር ላይ እግዚአብሔር ባርኳቸው እናያለን። እግዚአብሔር ቃል ኪዳኑን ደህንነት ለማንም በክርስቶስ ላመነም ቢሆን የገባውን ለአብርሃም ግን ቃል ኪዳን እስከ ዓለም ፍጻሜ ድረስ ይጠብቀዋል። እነዚህን እስራኤላን ጥበኞች ያደርጋቸዋል፣ በዓለም ተፈላጊዎች ያደርጋቸዋል፣ ሀብታሞች ያደርጋቸዋል። ለአብርሃም እንዳለው እግዚአብሔር እየጠበቀ ነው ቃል ኪዳን እና እግዚአብሔር ከአብርሃምም በኋላ እንደዚሁ ደግሞ ሰው ሲያጣ በአዲስ ኪዳንም የእግዚአብሔር ዓላማ የእግዚአብሔር ዋና ሀሳብ የተጣለውን የተበላሸውን ከእግዚአብሔር የራቀውን የእግዚአብሔር ዓላማና እቅድ ሳይሰራበት የሚቀር ሰው የነበረውን አዳምን እንደገና በክርስቶስ ኢየሱስ ለማደስ ሰው ለማድረግ። ምክንያቱም ምንድን ነው? አንደኛ በሰው ውስጥ ለመኖር የእግዚአብሔር ዓላማ አለው። በሰው ውስጥ ኖሮ የእሱን ዓላማ ለመስራት። ሁለተኛ የተቀደሰ መኖሪያ ቤተ መቅደስ ለመሆን፣ ሶስተኛ የመንፈስ ቅዱስ ማደሪያ ለመሆን፣ አራተኛ የእግዚአብሔር ብቻ ለመሆን። እግዚአብሔር የእሱ ብቻ እንድንሆን በዋጋ ነው የገዛን፣ የእሱ ብቻ። አምስተኛ ባለን ሁሉ እግዚአብሔርን ብቻ ለማክበርና ስናከብረውም እስከ መጨረሻ ለመኖር። እንደገና ደግሞ በጌታ በኢየሱስ ክርስቶስ የተበላሸውና የወደቀውን ሰው ለይቶ ከዓለም አጥርቶ በደሙ በመስቀሉ ስራ ቀድሶ ኃጢአታችንን ሁሉ አጥቦ ዳግም ወለደ። ዳግም ተወልደሃል ብለን የምንጠይቀው እኮ ያ የመጀመሪያ ወደቀው አዳም እንደገና በክርስቶስ ስለተነሳ ዳግም ተወልደሃል ወይ ብለን እንላለን። ስለዚህ እኛ የራሳችን ስላልደለን ለእግዚአብሔር ብቻ ስለተገዛን በሰውነታችን እሱን ብቻ ለማክበር ከዓለም ተለይተናል። እግዚአብሔርን ብቻ ለማክበር ስለተጠራን በየቀኑ በጥንቃቄ ተለይተን ልንኖር ይገባናል። እንደዚህ የሚሆነው ጌታችንን ለመቀበልም እንኳን ከዓለም ተለይተን ወጥተን ራሳችንን ጠብቀን እግዚአብሔር ለእኛ የሚያስበውን ኑሮ እየኖርን ተዘጋጅተን ካልጠበቅን ንጉሳችንን ጌታችንን ሙሽራችንን ለመቀበል እንደ አምስቱ ሰነፍ ሴቶች ሆነን ነው የምንገኘው። የእግዚአብሔር ዓላማ በዘፍጥረትም በመጀመሪያ በአዳም እንደገና ደግሞ በመሀሉም ዘመናት በአብርሃም በመጨረሻ ዘመን ደግሞ በኢየሱስ ክርስቶስ ዓላማው ሰውን የራሱ ለማድረግ ጓደኛው አብሮት የሚኖር ከመኖርም አልፎ በውስጡ ራሱን አምላክነቱን ለማሳየት ነው የእግዚአብሔር ትልቁ ዓላማ። ስለዚህ አንተ ለእሱ ብቻ ለመሆን የተጠራህ ወገኔ ሆይ ንቃ እላለሁ፣ ይካል ለራሴም ጨምሮ። ከሞትክበት ተነሳ፣ ከዓለም ጋራ ከተጣመርክበት ከፈጠንክበት ውጣ። በክርስቶስ ለክርስቶስ ተለይ፣ ክርስቶስ ያበራልሃል እላለሁ። እንዲሁም ደግሞ ገና ጌታ ኢየሱስ ክርስቶስን ያላወቃችሁ በክርስቶስ ኢየሱስ ያለውን መዳን ያላገኘ ሰው ቢኖር የእግዚአብሔር ዓላማ በዘፍጥረትም በብሉይም በአዲሱም በነቢያትም በመጨረሻውም ዘመን ዓላማው ሰውን ቀድሶ አሳምሮ ንጹህ አድርጎ የራሱ መጠቀሚያ ገንዘብ ዕቃ መኖሪያ እግዚአብሔር ያለውን ዓላማ በሰው ሕይወት ውስጥ አስተላልፎ ራሱን ገልጦ ዓለምን ለማበጀት ለመስራት ሰዎችን ሁሉ ወደ መንግስቱ ለማድረስ ስለሆነ ያላቸው ያለው ዓላማ ዛሬ በዚህ ውስጥ ያልገባ በዚህ አይነት ውሳኔ ውስጥ የሌለ ወንድም ቢሆን ሕፃን ቢሆን አዋቂ እናት ቢሆን አባት ሽማግሌ ቢሆን እግዚአብሔር የራሱ ገንዘብ ሊያደርገው ዋጋ ከፍሎበታል። በክርስቶስ ኢየሱስ ዋጋ ከፍሎበታል። ስለዚህ ይህን ግብዣ አደርጋለሁ። ራሳቸውን በውሳኔ የጌታ አርጎ ሰውነታቸውን ያሰጡ ኑሮ የህይወቴ አንተነ አስተሳሰቤን ግዛኝ ምራኝ ካሁን በኋላ እኔ ያንተነ በደም መገዛቴን ተረድቼ ራሴን ሰጣለሁ ብለን ካልወሰንን ዛሬ እንወስን ዘንድ በትህትና እለምናለሁ። ሁሉ ያልፋል። ሰው አለምን ሁሉ ቢያለት ያከሽ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል እግዚአብሔር ቃል። ይህን ውሳኔ ላላደረገ ሁሉ እንዲወስኑ አበረታታለሁ። ጌታ ይባርካችሁ። ከዛም ቀጥዬ ለጌታ ከአለም ተለይቶ መኖር ቀላል ነው ማለት አይደለም። ገላትያ ምዕራፍ 5 ከ16 እስከ 24 ያለውን አነባለሁ። እንግዲህ በመንፈስ ኑሩ እላለሁ፣ የስጋንም ምኞት አትፈጽሙ። ስጋ መንፈስን የማይፈልገውን መንፈስ ስጋ የማይፈልገውን ይመኛል። እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉ። በመንፈስ ብትኖሩ ግን ከሕግ በታች አይደላችሁ። የስጋ ስራ ግልጽ ነው። ይኸውም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥላቻ፣ ጠብ፣ ቅንዓት፣ ቁጣ፣ ራስን መውደድ፣ መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት፣ እንደዚሁም እነዚህን የመሳሰሉ ነው። አስቀድሜ እንዳልኩኝ አሁንም አስጠነቅቃችኋለሁ። በእነዚህ ሁኔታ የሚኖር ሁሉ የእግዚአብሔርን መንግስት አይወርስም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው። እነዚህን ያሉትንም የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑ ስጋን ከክፉ ምኞታቸው መሻቱ ጋር ሰቅለውታል። በመንፈስ የምንኖር ከሆንን በመንፈስ እንመላለሳለን። እርስ በርሳችን እየተጎታተልንና እየተቀናናን በከንቱ ውዳሴ አንመካ ይላል እና ቀላል ነው ማለት አይደለም። ከኃጢአት መራቅ፣ ኃጢአትን ማሸነፍ ከባድ ነው። መንፈስ በስጋ ላይ፣ ስጋ በመንፈስ ላይ ይነሳል ይላል የእግዚአብሔር ቃል። በእግዚአብሔር ኃይል ግን ምን ይላል የእግዚአብሔር ቃል? ከኃጢአት ከዓለም ምኞት ከሰይጣን ተግዳሮት ተለይቶ መኖር ቀላል አይደለም። ግን ጳውሎስ ምን ይላል? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። በክርስቶስ ኢየሱስ ደግሞ ከኩነኔ ሁሉ ነጻ እንደሆንን ጳውሎስ ይህንን ከኩነኔ ሁሉ ነጻ መሆናችንን ከመናገሩ በፊት ምን ይላል? ስጋው እንዳስቸገረው የማይፈልገውን እያደረገ እንዳስቸገረው፣ ግን በቃ መጽናኛ ምንድን ነው? የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ትግል ነው፣ ትግል ነው። ክርስትና የክርስቲያን የየቀን ተግባሩ ራሱን ከአምላክ ለመለየት መትጋቱ፣ ላለመለየት መትጋቱ፣ ከእግዚአብሔር መማጸኑ ሲሆን ከሱ የሚጠበቅበት በጸሎት ቃሉን በማንበብ በመንፈስ ቅዱስ ኃይል በመጠበቅ በየዕለቱ መታገል እንዳለበት መማጸን እንዳለበት። ክርስትና የየዕለት ኑሮ ነው። በየዕለቱ ፋይት እያደረግን ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከመቀደስ ወደ መቀደስ፣ እግዚአብሔርን ከመምሰል ወደ እግዚአብሔርን መምሰል እየቀጠልን እየቀጠልን የዕለት ኑሮ ነው። የዕለት ስራ ነው። የዕለት ተግባር ነው። በየዕለቱ ባለማቋረጥ ተማጽነን ተጠንቅቀን እንድንኖር የእግዚአብሔር ቃል ራሱ ምን ይላል? የደህንነታችንን በየለቱ በጥንቃቄ እንድንፈጽም ይነግረናል። እነዚህ ስጋ፣ ዓለም፣ ሰይጣን ሁሉ ጊዜ እኛን ወደ ኋላ ለማስቀረት ያለማቋረጥ ትግል ያደርጋሉ። ያው ሰይጣን እሱ ራሱ በዓለም ውስጥ ይሰራል፣ የሰይጣን መንፈስ በስጋችን ውስጥ ይሰራል። 24 hours ሳያቋርጡ ስለሆነ ሳይታክት ስለሆነ ሰይጣን እኛን ከእግዚአብሔር ለመነጠል የሚፈልገው ከዓለም ልባችን በዓለም እንዲቀር በዓለም ምኞት እንድንያዝ ዓለም እንድታታልለን ነገ ይህን ሰርቼ ከነገ ወዲያ ያንን ብዬ ቆይ ይህን ቤት ገዝቼ ቆይ መኪና ገዝቼ እያለን ሳናውቀው የዓለም ሲስተም ውስጥ አንቆን ሲንክ አድርገን ለመውጣት የሚፈጀው ጊዜ ይሄ ነው አይባልም። ሁላችንም እናስታውሳለን ጌታ ኢየሱስን በልጅነቱ ማርያምና ዮሴፍ ጥለውት ሄዱ። አንድ ቀን ነው የሄዱት ጥለውት፣ ሲመለሱ ግን እስኪያገኙት ድረስ 3 ቀን ፈጀባቸው። ዛሬም ወገኖቼ ልባችን በዚህ ምድር እየተታለለ እየተሰረቀ በአሜሪካንም ሆነ በሰለጠኑት አገር በሚሰራው አጋንንታዊ ሲስተም ውስጥ ከገባ በኋላ ለመውጣት የሚፈጀውን ጊዜ ለመውጣት ያለው የሚፈጀው ጊዜ 3 ጊዜ ደብል ነው። 3 ጊዜ ደብል ነው የሚሆነው ለመመለስ ጊዜ ይፈጃል፣ በጣም ጊዜ ይፈጃል። ስለዚህ የእግዚአብሔር ቃል የሚያስጠነቅቀን በየዕለቱ በጥንቃቄ መዳናችሁን ፈጽሙ። ሰይጣን በየዕለቱ ሳያቋርጥ ከሰራ እኛ ደግሞ በየዕለቱ ከእግዚአብሔር ቃል ጋር ከእግዚአብሔር መንፈስ ጋር በጸሎት እየተማጸንን ኃይሉን እየጠየቅን ሁሉን የሚያስችለውን ኃይሉን እየጠየቅን ከዓለም ልንለይ ልንወጣ እየተዘጋጀን ንጉሷን ሙሽራዋን እንደምትጠብቅ ሙሽሪት ተጠንቅቀንና ዝግጅት አድርገን መቼ እንደሚመጣ አታውቁም። ሌባ መቼ እንደሚመጣ ሰው ቢያቅ ኖሮ ሳይሰረቅ ቤቱ ሳይፈርስ ተጠንቅቆ ይጠብቀው ነበር። መቼ እንደሚመጣ ስለማያውቅ ግን ድንገት እንደ ሌባ ይመጣል ይላል። ዛሬ ጌታ ቢመጣ የት ጋን ያለ ነው? በዓለም ውስጥ ምኑ ጋንን ሰምጠን ያለ ነው? ልባችን እስክ መዝገቡ በሰማይ ነው ወይስ የምድሩን እንዳሳደደ ቀኑ ያልፍበታል? ወገኖቼ በብዙ ትህትና ለምናችኋለሁ ልንነቃ፣ የት ጋ እንደወደቅን ልናስተውል፣ ልንወጣ። ያስከፈለንን ዋጋ ቢያስከፍለን ከዚህ ከሰመጥንበት ወጥተን ሰማያዊ መዝገባችንን ይዘን ልንበረታ በጌታ ልንሮጥ ስለ ጌታ ልንናገር የጌታን አዳኝነት ራሳችንን ልንጠብቅ የሚገባን እንደሆነ እኔ እነግራችኋለሁ። አስቀድመ የእግዚአብሔርን መንገድ ጽድቁን ብትፈልግ ከዛ በኋላ የምንሮጥበት ነገር ሁሉ ይጨመራል። ለሚጨመረው ነገር ስንሮጥ እሱ ማይጨመር አይቀረቃ። እንደገና ደግሞ በዓለም ውስጥ ሰምጠን እኛና እግዚአብሔር በጣም ተራርቀን የሶስት ቀን የሱ ሶስት ጊዜ ታይምስ ድሮ የምንኖረውን ለመመለስ 3 ጊዜ የሚፈጅ ጉዞ የሚያስጎዘን ሁኔታ ላይ ከሆነ ያለ ነው። እረኛው ይመጣል። 10 ቆነጃጅቶች 5ቱ ተዘጋጅተው ዘይት ፊቱን ሲሏቸው ምንድን ነው ያሉት? አይ ሰው ሁሉ እኮ የራሱ የጉሉ ዘይት ነው የሚሰራው፣ የእኛ ለእናንተ አይሆንም። እያንዳንዱ የራሱ ጥረት የራሱ ከአምላኩ ጋር ግንኙነት ነው እንጂ የሚረዳው ምናልባት በርቱ፣ ኧረ ጊዜው መደረሰ አይዟችሁ ብለን ጉልበት እንድናገኝ እርስ በሰው አንዱ ለአንዱ ይጸልይ ይላል። ጸልይ ይገባናል፣ የአምላካችንም ትእዛዝ ነው። ልናደርገውም ይገባናል፣ እናደርገዋለን እንጂ በእኔ ውስጥ ያለ መንቃት ዘይት፣ ብርታት፣ የጽድቅ ኑሮ ለማንም አይሆንም። እያንዳንዱ ሰው የራሱን ዝግጅት ነው መዘጋጀት ያለ። ለእናንተ መስጣት ሰስቶ አይደለም፣ ግን አይሆንም፣ የእኛ ለእናንተ አይሆንም። ሰው ሁሉ የራሱን ዘይት ማዘጋጀት አለበት አሉ። ስለዚህ ዛሬ ልንዘጋጅ፣ ልንበረታ፣ ልንጠነቀቅ ይገባናል። ዛሬ በጥንቃቄ በየዕለቱ ልንኖር ይገባናል እና የእግዚአብሔር ጸጋ ይብዛልን። እንዴት ነው በየዕለቱ የምንበረታው? ሕዝቅኤል 47ን አነበዋለሁ። እንደዚህ ይላል። ከዚያም ያ ሰው ወደ ቤተ መቅደሱ መግቢያ መልሶ አመጣኝ። ከቤተ መቅደሱ መድረክ ስር ውሃ እየመጣ ወደ ምስራቅ ይፈስ ነበረ። ቤተ መቅደሱም ለምስራቅ ትይዩ ነበረና ውሃው ከቤተ መቅደሱ በስተደቡብ በኩል በመሰዊያው መደብ በኩል ስሩን ይወርዳል። ከዚያም በሰሜኑ በር በማውጣት በውጭ አዙሮ በምስራቅ አወጣኝ። ወዳለውም የውጭ በር መራኝ። ውሃውም በደቡብ በኩል ይፈስ ነበር። ያ ሰው የመለኪያውን ገመድ በእጁ ይዞ ወደ ምስራቅ በመሄድ 1000 ክንድ ለካ። ከዚያም እስከ ቁርጭምጭሚቴ የሚደርሰው ውሃ ውስጥ መራኝ። ቁርጭምጭሚት በሚደርሰው ውሃ ውስጥ መራኝ። ቀጥሎም 1000 ክንድ ለካ። እስከ ጉልበትም ወደሚደርስበት ውሃ መራኝ። ከዚያም ሌላ 1000 ክንድ ለካ። እስከ ወገብ ወደሚደርስበት ውሃ መራኝ። እንደገናም 1000 ክንድ ለካ። አሁን ግን ልሻገረው የማልችል ወንዝ ሆነ። ምክንያቱም ውሃው ስለሞላና ጥልቅ ስለነበረ በዋና ካልሆነ በስተቀር በእግር ሊሻገሩት የማይችል ነበረ። እሱም የሰው ልጅ ሆይ ይህንን ታየዋለህን ሲል ጠየቀኝ። ከዚያም መልሶ ወደ ወንዙ ዳር መራኝ። እዚያም በደረስኩ ጊዜ በወንዙ ግራና ቀኝ ብዙ ዛፍ አየሁ። እሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይፈሳል። ወደ ባህሩ ወደሚገባበት ወደ አረባ ይወርዳል። ወደ ባህሩም ሲፈስ ከዚያ የነበረው ውሃ ንጹህ ይሆናል። ወንዙ የሚፈስበት ስፍራ ሁሉ ብዙ ሕያዋን ፍጡራን ይኖራሉ። ይህ ውሃ በዚያ ስለሚፈስ ጨዋማ የሆነውን ውሃ ንጹህ ስለሚያደርገው አሳ በብዛት ይኖራል። ስለዚህ ወንዙ የሚፈስበት ስፍራ ሁሉ ማንኛውም ነገር በሕይወት ይኖራል። አሳ አጥማጅ በወንዙ ዳር ይቆማሉ። ከአይነ ጋይድ እስከ አይነ ግላን ድረስ ያለውን ቦታ መረብ መዘርጊያ ይሆናል። አሳውም እንደ ታላቁ ባህር አሳ የተለያየ አይነት ይሆናል። እና ምንድን ነው ይሄ የሚሆነው? መጀመሪያ ይሄ ሰው በውሃ ውስጥ ገብቷል። ውሃ ውስጥ ይመረዋል፣ ይወስደዋል። እግዚአብሔርን እየታዘዘ ይሄዳል። ከዛ ያ ሰው 1000 ይለካና ወደ እሱ ይስበዋል። በሚስበው ጊዜ ቁርጭምጭሚቴ ላይ ደረሰ ይላል የመጀመሪያው። ሁለተኛ እንደገና 1000 ይለካና ይስበዋል፣ ጉልበቱ ላይ ደረሰ። እንደገና 1000 ይለክቶ ሲስበው አቅለቀለቀ። ምን ማለት ነው? የምናየው ምንድን ነው? እየቀረበ ያለማቋረጥ ወደፊት እየቀረበ ነው የምንመለከተው። በቀረበ ቁጥር ግን ይሄ ውሃ ሲያጥለቀልቀው ነው የምንመለከተው። የእግዚአብሔር ቃል ይሄንን ውሃ እንደ መንፈስ ቅዱስ እንደሆነ ትርጉሙን እንረዳለን። በመጀመሪያ ይሄ ውሃ ራሱ ሲፈስ የፈሰሰበት በዙፋኑ ላይ በተቀመጠው ስር ነው። ራእይም ይናገራል፣ ሌላ ቦታም ይናገራል። ይሄ የህይወት ውሃ ወንዝ ደግሞ መንፈስ ቅዱስ እንደሆነ ወንጌል ላይ ይናገራል። እና ዙፋኑ በተቀመጠበት ስር ይሄ የህይወት ውሃ ወንዝ ይፈሳል። ዛሬ ማን ነው በእኛ ላይ የነገሰው? ዙፋናችን ላይ ትልቁን ስፍራ የሰጠ ነው። እሱ በነገሰበት ውስጥ ከሆዳችሁ የህይወት ውሃ ምንጭ ይፈልቃል ይላል እግዚአብሔር። እኛ ስናነግሰው ከእኛ ውስጥ የህይወት ውሃ ምንጭ ነው የሚፈልቀው። እንደገና ሁለተኛ ደግሞ የምንመለከተው ምንድን ነው? ፍላጎታችንን ሳናቋርጥ እግዚአብሔርን መፈለጋችንን ወደ የእሱን ክብር የመንፈሱን መጥለቅለቅ እስከምናገኝ ድረስ ያለ ማቋረጥ እሱ የለካ በሳበን ቁጥር ወደ እግዚአብሔር ልንጠጋ በተጠጋን ቁጥር ደግሞ ክብሩ ሊጨምር የበለጠ እየጨመረ ሊመጣ እግዚአብሔር ፈቃድ እንደሆነ እሱ ሲለካልን እኛ ካልሄድን በቁርጭምጭሚት ይዛው እንቀራለን። ጉልበታችንም ላይ ደርሶ ሲለካ ካልሄድን በፈቃዳችን ወደ እሱ እንደገና በሌላ ፍላጎት ግለን ወደ እሱ መቅረብ ካልሆነልን ባለንበት ነው የምንቀረው። ይሄ መጥለቅለቅ የደረሰበት መጥለቅለቁ ጋር የደረሰ ሁለንተናውን የከበበው ሰው ግን ምንድን ነው የምናየው? በዛ አካባቢ የሚሆነውን አንደኛ ግራ ቀኝ ህይወት ያለው ለመዳን የሚሆን ሽሬ ያለው ቅጠሉ እንኳን ሳይቀር መዳኔት የሆነ ዛፍ ደረቅ አይደለም፣ ለም ይሆናል። ሁለተኛ የሚፈስ ወደ ተለያየ ቦታ የሚፈስ ነገር ህይወት የሚያፈስ በግራም በቀኝም በቦታው ሁሉ የሚፈስ ህይወት ይኖረዋል። ሶስተኛ የሚፈሰው ውሃ ንጹህ ነው። አራተኛ ብዙ ህያው የሆኑ ፍጥረቶች አሉበት፣ በዛ ህይወት ያላቸው የሚኖሩበት ይሆናል። ሙታን ሳይሆን ህይወት ለሁሉ መዳን ይሆናል። ላመነው መዳን ይሆናል። ገና ለሚድነው መዳን ይሆናል። ለተቸገረው ሁሉ መፍትሄ ይሆናል። አምስተኛ የተበላሸውን ህይወት ያለበትን የሚለውጥ ጨው የነበረውን ሊጠጣ የማይችለውን ውስጡ ያሉትን ነፍሳትን ሊገል የሚችለውን እሱን ንጹህ ያደርገዋል ይላል። ሲፈስ ጨው ጋር ሲደርስ የውሃ ሲፈስ አጥቦት እዛ አካባቢ አሳዎችን ገሎም እንደሆነ ጠርጎ ንጹህ ያደርገዋል። ስድስተኛ ብዙ አሳ ያለበት ቦታ እንደሆነ ብዙ ፍሬ የተትረፈረፈ ፍሬ የበዛ ፍሬ የሚገኝበት ይሆናል። በተጠለቀለቀ ህይወት ውስጥ የሚኖረው ሰው ሰባተኛ የሞተ ነገሩን ሁሉ ህያው ይሆናል። የራሱ የሞተ ነገር ህያው ይሆናል። የሌሎችን የሞቱትን ነገሮች ህያው ያደርጋል። ይሄ ውሃ ሲፈስ እንደዚህ ተትረፍርፎ ሲፈስ የሞቱትን ነገሮች ሁሉ የተኙትን የደከሙትን ሁሉ እያበረታ እያስተካከለ እያሳመረ ይሄዳል። ብዙ አሳዎች ስላሉ ደግሞ አጥማጆች በአካባቢው አሉ። ስራ ፈቶች አይኖሩም በአካባቢው። እዚህ እንዲህ አይነት ሰው በሚኖርበት አካባቢ ብዙ ሰዎች ይድናሉ። ሁሉንም እሱ መጠናከር ማስተማር ስለማይችል ሌሎችን ደግሞ እየፈወሰ በግሩፕ እየሰጠ በሉ እናንተ ይህንን አሳድጉ እያለ ሰራተኛ ያበዛል። ሰራተኞች ይበዛሉ የሚሰሩ ብዙ የሚያጠምዱ ሰዎች ይነሳሉ። ለቅዱሳን ጋራ የሚጸሉ ይነሳሉ። ስራ ፈት አይኖርም። መረቡን ይዞ በዛ አካባቢ ብዙዎች አሉ። አሳ ያጠምዳሉ፣ መረባቸውን ያስተካክላሉ። ስራ አለ፣ ብዙ የሚሰራ ስራ አለ። በተለያየ አይነት